ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 22 2014 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ተመልካቾች እንዲሁም የዌብና የማህበራዊ መገናኛዎች ተከታዮቻችን፣ የማስተናግዳችሁ ሰሎሞን አባተ ነኝ። በብዙ የዓለማችን ከተሞችና አካባቢዎች የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በክፋቱን ያነሱትና ደግሞም ከብዙ ፈተናዎች ጋር ስኬትም ነበረበት ያሉት 2021 ዓመተ ምህረት ተጠናቋል።
Recovery from the pandemic with a bold plan to vaccinate every person everywhere. Recovery for our economy.
ሁሉንም ሰው ለማስከተብ የተለከረ ዓለም አቀፍ እቅድ በማውጣት ከወረርሽኙ ማገገም እንዲሁም የበለጸጉት አገራት ለታዳጊ አገራት የገንዘብ የመዋለ ንዋይና የብድር እፎይታ ድጋፍ ለማድረግ ደግሞ ለታዳጊዎቹ አገራት የምጣኔ ሀብት ማገገሚያ ማድረግ ይቻላል።
ከሶስት ሰዓታት ባነሰ ጊዜ ውስጥ አዲስ አበባ ላይ አዲሱ የፈረንጅ 2022 ዓመተ ምህረት ይገባል። በዓሉን ለምታከብሩ ሁሉ እንኳን አደረሳችሁ። ከአሜሪካ ድምፅ ሰሞኑን ኢትዮጵያ ውስጥ እየተከበሩ ላሉት ተከታታይ በዓላት ትውልደ ኢትዮጵያ ግዩራን ዳያስፖራ አዲስ አበባ እየገቡ ናቸው። ዛሬ ማለዳ ላይ ሪፖርተሮቻችን ቦሌ ተገኝተው የተወሰኑትን አግኝተው አነጋግረው ነበረ።
አሁን ራሱ ፕሌኑ ሙሉ ኢትዮጵያውያን ናቸው የመጣ ነው። በጣም ትኬት እስከምናጣ ድረስ በዚህ የተመረጠ መንግስት ለመጀመሪያ ጊዜ ነው ያገኘ ነው።
እና ስመጣም ደግሞ አንዳንድ በአቅሜ የቻልኩትን ያህል ሜዲካል ሰፕላይስ አስረክቤያለሁ ማለት ነው።
በቪዲዮ የተቀናበረ ዘገባ ይኖረናል። በምሽቱ ዝግጅታችን የጤና ጥበቃ ሚኒስቴርም ዘገባ አለን። 6000 የጤና ባለሙያዎችን ሐኪሞችን በሚቀጥሉት 3 ዓመታት ውስጥ ተቀጥራለሁ ብሏል። አብራችሁን ቆዩ። ስርጭቶቻችንን ከሞገድ በተጨማሪ ዌብሳይታችንም ላይ ታገኛላችሁ። እንዲሁም ፌስቡክ ላይቭ ላይም አለን። ዌብሳይት amharic.voanews.com Facebook Live at VOA Amharic በዩቲዩብ በኢንስታግራም አለን። እንዲሁም በ ትዊተርም ሐሳቦቻችሁን እንድታንሸራሽሩ እንጋብዛለን። ፕሮዲውሰሩ ኤልያስ አስማረ ነው። ቴክኒሻኑ ስቱዲዮ ውስጥ አብሮን አለ። ሚሻ ዱቢንስኪ እንዲሁም የስቱዲዮ ምስልና ድምፅ አቀናባሪው ጃን ድራይደን ቦታቸው ላይ ናቸው። አበባየሁ ገበያው የዌብና ማኅበራዊ መገናኛዎቻችን ላይ አለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአየር ንብረት ለውጥና ኮቪድ-19 የጎዳት ዓለም እንድታገግም ለማድረግ ዓለም አቀፍ ትብብር እንዲጠናከር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ዛሬ ጥሪ አሰምተዋል። ያለፈውን ዓመት ከከፉት እንደ አንዱ የገለጹት ጉተሬዥ የበዙ ፈተናዎችና የበዙ ስኬቶችም እንደነበሩ ተናግረዋል። ዋና ጸሐፊው በዓለም ዙሪያ እየገባላለው አዲሱ የአውሮፓ 2022 ዓመተ ምህረት ባስተላለፉት መልእክት ዓለም አዲሱን ዓመት የሚቀበለው ከክትባት አመሳሶችና ያለመተካከል በአየር ንብረት ጉዳይ ካልተፈጸሙ ቃሎች፣ ከግጭቶች፣ ከመለያየቶችና ከተሳሳቱ መረጃዎች ስርጭት ጋር እንዲሁም ከተስፋ ጋር ነው ብለዋል። አድማጮች፣ የዚህ ዝርዝር ዘገባ በእለቱ አብይ ርዕስ ይቀርባል። በአማራ ክልል ህወሓት ተቆጣጥሯቸው በነበሩ አካባቢዎች በርካታ የፍትህ ተቋማት መውደማቸውን የክልሉ ጠቅላይ ፍርድ ቤት አስታውቀዋል። ጉዳያቸው በፍርድ ሂደት ላይ የነበረና የፍርድ ሂደታቸው የተጠናቀቁ ፋይሎች በመጥፋታቸው በፍትህ ስርዓቱ ላይ አሉታዊ ተጽዕኖ እንደሚፈጥርም የጠቆሙት የጠቅላይ ፍርድ ቤቱ ፕሬዝዳንት አቶ አቡየ ካሳሁን የጠፉት መዛግብትን በተመለከተ ተመሳሳይ ችግር ውስጥ ገብተው ከነበሩ አገሮች ተሞክሮ የሚወስዱ መሆኑን ጠቁመዋል። ዝርዝሩ በምሽቱ የዜና መጽሔት ይቀርባል። ኢትዮጵያ በሚቀጥሉት 3 ዓመታት ከመደበኛው የመንግስት ቅጥር ውጪ ከ6000 በላይ ሐኪሞችን ለመቅጠር መዘጋጀቷን የጤና ጥበቃ ሚኒስቴር አስታውቋል። ከቅርብ ጊዜ ወዲህ በርካታ ቁጥር ያላቸው የህክምና ባለሙያዎች ከስራ ውጪ ሆነው እንደሚገኙ መረጃዎች ያሳያሉ። በአዲሱ የፈረንጆቹ 2022 ዓመት ከአጋር ድርጅቶችና ከፌደራል መንግስት ተገኝቷል በተባለ ድጋፍ አዲስ ተመራቂ ሐኪሞችን ወደ ስራ ለማስገባት እየተዘጋጀ መሆኑን የጤና ሚኒስቴሩ አመልክቷል። የመርሃ ግብሩ ዓላማ ህብረተሰቡ ጥራቱን የጠበቀ የጤና አገልግሎት እንዲያገኝና በብዙ ወጪ የሰለጠነ የሰው ኃይል እንዳይባክን የታለመ መሆኑን የጤና ሚኒስቴር ዶክተር ሊያ ገልጸዋል። ዝርዝር ዘገባው በምሽቱ የዜና መጽሔት ይቀርባል። የሱዳን የጸጥታ ኃይሎች በትናንትናው ዕለት ካርቱም ውስጥ በተደረገው የተቃውሞ ሰልፍ ተካፋይ የነበሩ 4 ሰዎችን መግደላቸውን የአገሪቱ የህክምና ባለሙያዎች ኮሚቴ አስታወቀ። በ10 ሺዎች የሚቆጠሩ ሰላማዊ ሰልፈኞች ተካፋይ የሆኑበት የትናንቱ የተቃውሞ ሰልፍ ለ11ኛ ጊዜ የተደረገ መሆኑም ተገልጿል። የዲሞክራሲ ደጋፊ የሆኑት ተቃዋሚዎች ላለፉት 2 ወራት ያለማቋረጥ በተካሄደው ተቃውሞ እስካሁን 52 ሰዎች መገደላቸውን የነጻነት ትግሉ ተሳታፊ የሆነው የሱዳን ሐኪሞች ኮሚቴ አስታውቋል። በሌላም በኩል የሱዳን ጸጥታ ኃይሎች በካርቱም የሚገኘውን የሳውዲ አረቢያ ንብረት የአልአረቢያ ቴሌቪዥን ጣቢያና አልሄዳ የተባለውን የዜና ማሰራጫ ጣቢያውን በትናንትናው ዕለት በመውረር የመገልገያ መሳሪያዎችን መውሰዳቸው ተዘግቧል። የጸጥታ ኃይሎቹ ቢሮውን በወረሩበት ወቅት ሰራተኞቹን ሲደበድቡና ሲያጠቁ የሚያሳይ የቪዲዮ ምስል መገኘቱንም የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ግድያውንና ኃይል መጠቀምን ያወገዘ ሲሆን የሱዳን ጸጥታ ኃይሎች በሚዲያ ተቋማትና ጋዜጠኞች ላይ የሚያደርሱትን ጥቃት እንዲያቆሙ አሳስቧል። የተባበሩት መንግስታት ድርጅትም በተወካዩ አማካኝነት ለጥሰቱ ተጠያቂ በሆኑት ላይ ትክክለኛው ማጣራት እንዲደረግ አሳስቧል። ወታደራዊ መፈንቅለ መንግስት በተካሄደባት ማሊ ዲሞክራሲያዊ ምርጫ የሚደረግበትን ምክረ ሐሳብ እንዲያቀርብ የተሰየመው አካል ትናንት አሙስ በሰጠው መግለጫ በሚቀጥለው የካቲት ወር ይካሄዳል የተባለው ምርጫ ከ6 ወር እስከ 5 ዓመታት ለሚደርስ ጊዜ መዛወር የሚችል መሆኑን በመግለጽ ምክረ ሐሳብ ማቅረቡ ተገለጸ። ወታደራዊ መንግስቱ የቀድሞውን ፕሬዝዳንት አቡባከር ኢብራሂም ኬታን በመፈንቅለ መንግስት ካስወገደ በኋላ የሽግግር መንግስት ስልጣኑን የወሰዱት ኮሎኔል አሲሚ ጎዮታ ከ18 ወራት ቆይታ በኋላ በሚቀጥለው የካቲት ብሔራዊ ምርጫ እንደሚደረግ አስታውቀው እንደነበር ሮይተርስ ዘግቧል። ይሁን እንጂ በሰሜን ማሊ አገሪቱ ክፍል እንቀሳቀሳሉ በተባሉት የእስልምና ኃይሎች ጥቃት ምክንያት የተባለው ምርጫ ወሬ ሳይሰማ መቆየቱ ተነግሯል። የማሊ መንግስት ምርጫ የሚደረግበትን ጊዜ አስመልክቶ የቀረበውን ምክረ ሐሳብ ተቀብሎ የደረሰበትን ውሳኔ በጥር ወር መጨረሻ እንደሚያሳውቅ ገልጿል። ፈረንሳይ ሽብርተኝነትን ለመዋጋት በሚል አስገብታው የነበረው በሺዎች የሚቆጠር ጦሯን ከማሊ ስታስወጣ ሩሲያ ደግሞ ወታደራዊ አሰልጣኞቿን ወደ ማሊ መላኳን ተሰምቷል። ምዕራባውያኑ ሩሲያ ቀስ በቀስ ወታደራዊ ዞታዋን ያስፋፋች ትመጣለች የሚል ስጋት ያደረባቸው መሆኑን በሮይተርስ ዘገባ ተመልክቷል። ደቡብ አፍሪካ በኮቪድ-19 ሳቢያ በሰዎች እንቅስቃሴ ላይ ጥላው የነበረውን የሰዓት እላፊ ገደብ ከትናንት ጀምሮ ማንሳቷን አስታወቀች። የአገሪቱ መንግስት ትናንት አሙስ ባወጣው መግለጫ እንዳመለከተው በኦሚክሮን ቫይረስ የተቀሰቀሰው 4ኛው ዙር የኮቪድ-19 ወረርሽኝ ከፍተኛው አስከፊ ጊዜ ያለፈ በመሆኑ ከእኩለ ሌሊት እስከ ሌሊቱ 10 ሰዓት ያለውን የእንቅስቃሴ ገደብ ማንሳት አስፈላጊ ሆኖ መገኘቱን አስታውቋል። ይሁን እንጂ አሁንም ህዝብ በተሰበሰበበት ስፍራ ሁሉ የአፍና አፍንጫን መሸፈኛን ወይም ማስክ ማድረግ ግዴታ ሆነው የሚቀጥሉ መሆናቸውን ገልጿል። ማስክ በሚያስፈልግበት ቦታ ሁሉ ሳያደርጉ መገኘት በደቡብ አፍሪካ ወንጀል መሆኑንም በሮይተርስ ዘገባ ተመልክቷል። ከደቡብ አፍሪካ የጤና ቢሮ የተገኘው መረጃ እንደሚያመለክተው የአዲስ ተጋላጮች ቁጥር ካለፈው ቅዳሜ ታህሳስ 16 ጀምሮ በ29.7% ቀንሷል። ደቡብ አፍሪካ ወደ 3.5 ሚሊዮን ተጋላጮች የተመዘገቡባት ሲሆን 91 ሺህ የሚሆኑ ሰዎች በወረርሽኙ ሞተውባታል። ይህ በአፍሪካ ትልቁ ተጠቂ አርጓታል። ምንም እንኳን ከፍተኛ የኦሚክሮን ቫይረስ ስርጭት ቢኖርም ወደ ሆስፒታል የሚገባው ሰው ቁጥር እጅግ ዝቅተኛ መሆኑን የመንግስት መግለጫ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ትናንት አሙስ ከሩሲያው ፕሬዝደንት ቭላድሚር ፑቲን ጋር ባደረጉት የስልክ ንግግር ሩሲያ ከዩክሬን ጋር ያላትን ውጥረት እንድታረግብ አሳሰቡ። ይሁን እንጂ 50 ደቂቃ በፈጀው የስልክ ውይይት ቭላድሚር ፑቲን በዩክሬን ድንበር አቅራቢያ ያሰፈሩትን ወደ 10,000 የሚጠጋ ጦራቸውን ስለማንሳታቸው ምንም የገቡት ቃል የለም ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ ሩሲያ ዩክሬንን ብትወር ዩናይትድ ስቴትስና አጋሮቿ በማያወላዳ መልኩ ምላሽ የምትሰጥ መሆኑን ባይደን ግልጽ አድርገዋል ሲሉ ተናግረዋል። አንድ ከፍተኛ የክሬምሊን ባለስልጣን ለጋዜጠኞች በሰጡት መግለጫ ባይደን ዩናይትድ ስቴትስ እና አጋሮቿ ጠንካራ የኢኮኖሚ ማዕቀብ የሚጥሉ መሆናቸውን በድጋሚ ማስጠንቀቃቸውን ገልጸው የሩሲያ ፕሬዝደንትም በአጸፋው የራሳቸውን ማስጠንቀቂያ መስጠታቸውን አስታውቀዋል። ፑቲን እንደዚህ አይነቱ እርምጃ በዩናይትድ ስቴትስ እና በሩሲያ መካከል ያለው ግንኙነት ሙሉ ለሙሉ እንዲበላሽ ያደርገዋል ማለታቸውንም ባለስልጣኑ ተናግረዋል። የዚህ ዜና ዝርዝር ዘገባ በምሽቱ የመጽሔት ክፍለ ጊዜ ይቀርባል። በዩናይትድ ስቴትስ በኮሎራዶ ክፍለ ግዛት ቦልደር ወረዳ ውስጥ ትናንት አሙስ የተነሳው ሰደድ እሳት 580 ቤቶችን፣ የገበያ ማዕከልና ከዴንቨር ከተማ ወጣ ብሎ የሚገኝን አንድ ሆቴል ማውደሙ ተነገረ። ባለስልጣናት 21000 ሰዎች ይኖሩባታል የተባለችው የሉስቪል ከተማና 13000 ነዋሪዎች ያሏት የሱፒሪየር ከተማ ነዋሪዎች ከተሞቻቸውን ለቀው እንዲወጡ ትዕዛዝ ማስተላለፋቸው ተገልጿል። የቦልደር ወረዳ ሸሪፍ እስካሁን ቢያንስ አንድ ሰው መሞቱን ገልጸው 7 ሰዎች መቁሰላቸውን አስታውቀዋል። በሰዓት 170 ኪሎ ሜትር በሚገፋው ነፋስ ይታገዝ የነበረው የሰደድ እሳት ብዙ ሞትና ጉዳት ያደርስ እንደነበረም ኃላፊው ገልጸዋል። በሰደድ እሳት ጉዳት የደረሰበት አካባቢ ከቦልደር እስከ ዴንቨር አካባቢ ያለው ስፍራ ሲሆን የኮሎራዶ ዩኒቨርሲቲ የሚገኝበት አካባቢ መሆኑም ተመልክቷል። የዩናይትድ ስቴትስ ባለስልጣናት ከፍተኛ ፍጥነት እየተስፋፋ ባለው የኦሚክሮን ቫይረስ ሳቢያ በመጪው ሳምንት አሜሪካውያን የተዛባ ቀውስ ሊገጥማቸው ይችላል ሲሉ በድጋሚ አስጠነቀቁ። ባለስልጣናቱ በሁለት ቀን የታየው ከፍተኛው ቁጥር ከስከዛሬዎቹ የላቀ መሆኑን ገልጸው ዩናይትድ ስቴትስ ውስጥ 18 ክፍለ ግዛቶች ከፍተኛውን የተጋላጭ ቁጥር ማስመዝገባቸውን አስታውቀዋል። ከነዚህ መካከል ሜሪላንድ፣ ኦሃዮ እና ዋሽንግተን ዲሲ ከፍተኛ ቁጥር ያላቸውን ተጋላጮች ወደ ሆስፒታል እንዲገቡ በማድረግ ቀዳሚውን ስፍራ የሚይዙ መሆኑን በመግለጫው ተመልክቷል። በቅርቡ በወጣው የቴክሳስ ዩኒቨርሲቲ ጥናት እንደ አውሮፓ አቆጣጠር ከጥር 18 እስከ የካቲት 3 ያለው ጊዜ ከፍተኛ ቁጥር ሊመዘገብበት የሚችል ጊዜ መሆኑም ተመልክቷል። እስካሁን 62 ከመቶ የሚሆኑ አሜሪካውያን የሞደርና ወይም የፋይዘርን ክትባት አንዱን ወይም ሁለቱን የወሰዱ ቢሆንም የማጠናከሪያውን ክትባት የወሰዱት 1/3 አሜሪካውያን ብቻ መሆናቸው ተገልጿል። በዩናይትድ ስቴትስ በወረርሽኙ የሞቱ ሰዎች ቁጥር 823743 ሲሆኑ በኦሚክሮን ቫይረስ የሞቱት ምን ያህል እንደሆኑ እስካሁን አለመታወቁ ተነግሯል። የእስራኤል ወታደሮች ዛሬ አርብ በኃይል በተያዘው የምዕራብ ጋዛ ዳርቻ አካባቢ በሚገኝ አውቶቡስ ማቆሚያ ቢላ ይዞ ወደ እነሱ ሲሮጥ የነበረውን አንድ ፍልስጤማዊ መግደላቸውን የእስራኤል ጦር አስታወቀ። ፍልስጤማዊው እስራኤላውያኑ አይሁዶች ወደ ሰፈሩበት አቅራቢያ በመኪና በመምጣት ከመኪና ውስጥ ቢላዋ ይዞ መውጣቱን በተደረገው የመጀመሪያው ምርመራ መጠቀሱን ሮይተርስ ዘግቧል። ከመኪናው ከወጣ በኋላ አውቶቡስ ጣቢያ አጠገብ ወደ ነበሩ ሰላማዊ ሰዎችና የእስራኤል መከላከያ ሰራዊት አባላት ቆመውበት ወደ ነበረው ቦታ ሲያመራ እንደነበረም ተጠቅሷል። በዩናይትድ ስቴትስ ድጋፍ በፍልስጤምና እስራኤል መካከል ይደረግ የነበረው ድርድር እንደ አውሮፓ አቆጣጠር በ2014 ከተቋረጠ በኋላ በምዕራብ ጋዛ ዳርቻ አካባቢ ያለው ውጥረት እየተባባሰ መምጣቱ ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። ክቡራትና ክቡራን፣ ከአሜሪካ ድምጽ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ በቀጥታ የሚተላለፍላችሁ የአርብ ታህሳስ 22 2014 ዓመተ ምህረት ስርጭት ነው። ከአሜሪካ ድምጽ በዩቲዩብ ታገኙናላችሁ፣ በኢንስታግራም ታገኙናላችሁ። ዌብሳይታችን ላይ በቀጥታ አሁን ልትከታተሉን ትችላላችሁ። ፌስቡክ ላይቭ ላይ አለን። በትዊተር ሐሳቦቻችሁን ማንሸራሸር ትችላላችሁ፣ ሐሳቦቻችሁን ልትልኩልንም ትችላላችሁ። ወደኛ ከዘግየት ብዬ አድራሻዎቻችንን አስታውሳለሁኝ። በብዙ የዓለም ክፍል አሮጌው 2021 ዓመት ተሸኝቷል። አዲሱ 22 ዓመት ነው። አሁን የፈረንጅ እንቁጣጣሽ ነው። በብዙ የዓለም ክፍል እዚህ እየተሸኘ ነው። እንኳን አደረሳችሁ ክብራትና ክብራን። አዲስ አበባና በሌላውም በቀርዩም ያለም ክፍል እየተሸኘ ነው ያለው አዲሱ አመት። ዘግይት ብለን የአዲስ አመት መሸኛ፣ የአሮጌ አመት መሸኛ፣ የአዲስ አመት መቀበያ ጣዕመ ዜማ እናሰማችኋለን። ቀጥሎ ወደ መስሄቱ ክፍለ ጊዜ እንሸጋገራለን። በቅድሚያ አብይ ርዕስ ይደመጣል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ያለፈውን አመት ወይም እየተጠናቀቀ ያለውን አመት ወይም በብዙ አካባቢዎች የተጠናቀቀውን አመት የከፋ አመት እንደነበረ ገልጸዋል። ብዙ ፈተናዎች ነበሩበት፣ ግን ደግሞ ብዙ ስኬቶችም ተመዝግበውበታል። ከተስፋ ጋር ዓለም እንደሚቀበል አዲሱን አመትም ተናግረዋል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ኤደን ገረመው ታቀርባለች።
ዓለም ሰናይ የሆነ ተስፋ እንዲኖራት ማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ ኃላፊነት ሲሆን አንቶኒዮ ጉቴሬዥም በዚህ የበረቱ ናቸው። ነገ ለሚገባው አዲሱ የጎርጎሮሳውያኑ ዓመትም የተሻለች ዓለምን ለመረከብ የተስፋ መልእክት አስተላልፈዋል። ይሁንና በዚሁ መልእክታቸው ጉቴሬዥ ዓለም በአዲሱ ዓመት ይዛቸው የምትሻገራቸውን ችግሮችም ሳይጠቅሱም አላለፉም።
ዓለም 2022ን በአስከፊ ድህነትና በተባባሰ እኩልነት ማጣት፣ የኮቪድ-19 የክትባት ክፍፍል ኢፍትሃዊነት፣ እንዲሁም በተራዘሙ ግጭቶች ክፍፍሎች፣ የሐሰተኛ መረጃዎች ስርጭትና የአየር ንብረት ለውጥን ለመቀነስ የተገቡ ቃል ኪዳኖች ባልተከበሩበት ሁኔታ የመጪው ጊዜ ተስፋ እየተፈተነ ይቀበላል።
ያለንበት ዓመት ማብቃቱን ተከትሎ እጅግ ብዙ የተባበሩት መንግስታት ድርጅት ተቋማትና ሌሎች ዓለም አቀፍ ድርጅቶች ዓለም እየተቸገረች መሆኗን አመላክቷል። ለአብነት የዓለም የጤና ድርጅት ባለም ላይ የክትባት ኢፍትሃዊነት እስካላበቃ ድረስ ኮቪድ-19 እንደማያበቃና ይባስ ብሎም ባለም ላይ የአዳዲስ የኮሮና ቫይረስ የሰዎች ሕይወት ላይ ጥቁር ጥላ በማጥላት ስጋት እንደጣለ አስታውቋል። በተመሳሳይ ዓለም አቀፍ የቀይ መስቀል ኮሚቴን በመሐከለኛው ምስራቅ ባለው ግጭት ምክንያት የተከሰተውን ተጽኖ ሙሉ በሙሉ ዜና መሆን አቁሟል። በየመን፣ በሶሪያ፣ በኢራቅና በሌሎች አካባቢዎች የሰዎች ሞትና መፈናቀል ቢቀጥልም ነገሩ ግን እየተዘነጋ ነው ያለ ሲሆን አሁንም ቢሆን ሚሊዮኖች በጠና ረሃብና ህመም ውስጥ እየተሰቃዩ ነው ሲል አስታውሷል። ጉቴሬሽ እነዚህ አሳዛኝ ሰቆቃዎች ሰብአዊነትን የሚፈትኑ ናቸው ያሉ ሲሆን ነገር ግን የሰው ልጅ በመጪው 2022 በህብረት ከተንቀሳቀሰ ሊያገግም ይችልባቸዋል ያሉትን መንገዶችም ጠቁመዋል።
Recovery from the pandemic with a bold plan to vaccinate every person everywhere. Recovery for our economy.
ሁሉንም ሰው ለማስከተብ የተነከረ ዓለም አቀፍ እቅድ በማውጣት ከወረርሽኙ ማገገም፣ እንዲሁም የበለጸጉት አገራት ለታዳጊ አገራት የገንዘብ የመዋለ ንዋይና የብድር እፎይታ ድጋፍ በማድረግ ደግሞ ለታዳጊዎቹ አገራት የምጣኔ ሀብት ማገገሚያ ማድረግ ይቻላል። በተጨማሪም ከግጭቶች ለመውጣት የውይይት መንፈስ በመቻቻልና በእርቅ እንዲሁም የአየር ንብረት ለውጥ ለመቋቋም ቃል በመግባት ፕላኔታችን እንድታገግም ማድረግ እንችላለን።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የችግር ወቅት የመፍትሄ ወቅት ነው ያሉ ሲሆን ሀገራት በአንድነት እንዲንቀሳቀሱም ጥሪ በማድረግ የአዲስ አመት መልካም ምኞታቸውን ፈጽመዋል።
ነገ የሚገባው አዲሱ አመት ነው ያለችው ኤደን አልተሳሳተችም መሰለኝ። አዲስ አበባ ላይ አዲሱን አመት እየተቀበላችሁ ላላችሁ የሚቀረው ጊዜ 2 ሰዓት ከ41 ደቂቃ አካባቢ ነው። ነገ ማለት ነው፣ ሩቅ አይደለም። እንኳን አደረሳችሁ። ወደ ተከታዩ ዝግጅት እናልፋለን። ሊሳንና ኤደንን አመሰግናለሁ ለዘገባው። ለሀገራቸው የተለያዩ ድጋፎችን እንደሚያደርጉና በጦርነት የተጎዱ አካባቢዎችንም ተዘዋውረው እንደሚመለከቱ ለሰሞኑ በዓላት ከተለያዩ የዓለም ክፍሎች ወደ ኢትዮጵያ እየገቡ ያሉ ትውልደ ኢትዮጵያ ግዩራን ወይም ዳያስፖራ እየተናገሩ ናቸው። ዛሬ ማለዳ ላይ ሪፖርተሮቻችን እስክንድር ፍሬውና ኬኔዲ አባተ ቦሌ ዓለም አቀፍ አይሮፕላን ጣቢያ ተገኝተው የተወሰኑትን ሲገቡ አነጋግረዋቸው ነበር። አዳምጧቸው፣ ተመልከቷቸው።
ሰ በባህልና ቱሪዝም ሚኒስቴር በተዘጋጀ የሙዚቃ ትዕይንት የደመቀው ቁጥራቸው በበዛ ተመላሾች የታጀበው የቦሌ አውሮፕላን ማረፊያ የሰሞኑን እንቅስቃሴ እየሆነ ያለውን ይናገራል። በተለያዩ የዓለም አካባቢዎች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰብሰብ ብለውና ከወትሮ በተለየ ቁጥር ወደ አገራቸው የገቡ ነው።
ስሜ አይና ለማበራ ባላለው የመጣሁት ከዲሲ ኦር ከሜርላንድ ነው እና ዶክተር አብይ ጥሪ በተደረገልን መሰረት ነው የመጣሁት። ናዝ በመገኘቴ በጥሪ ምክንያት በመምጣቴ በጣም ደስ ብሎኛል። አገሬ በመድረሴ በሰው ሀገር ብንኖርም እናት ሀገራችን ናት ማለት ኑሮ ነው ያስወጣን እንጂ ግዴታ እናት ሀገራችን ናት። ያለውንም ስለ ወቅታዊ ያለውን ነገርም የጠቅላይ ሚኒስትራችንም ጥሪ በመቀበል ወር ደግሞ ቃላቸውን በማክበር ከጎናቸውንም በመሆናችን እዛም ነበርን አሁንም እዚህም ደግሞ አለን ለማለት ነው እንግዲህ የመጣሁት።
እዚህ በብዙ ቁጥር መምጣታችሁ ምን መልእክት ነው ለማስተላለፍ የምትፈልጉት እዚህ በመገኘታችሁ?
እንግዲህ ብዛት አሁን ራሱ ፕሌኑ ሙሉ ኢትዮጵያውያኖች ናቸው የመጣ ነው። በጣም ትኬት እስከምናጣ ድረስ በዚህ የተመረጠ መንግስት ለመጀመሪያ ጊዜ ነው ያገኘ ነው። እዛም እዚህም በሱ እየኮራን ነው አለን ከጎንክ በቃ ለማለት ነው አመጣጣችን።
ስሞን ጴጥሮስ እባላለሁ። የመጣሁት ከኦስሎ ኖርዌይ። የመጣሁበት ምክንያት ዋናው ነገር ያው በተደረገልን ጥሪ መሰረት እኛም ደግሞ የበኩላችንን ለሀገራችን ለማድረግ ምን ማድረግ እንችላለን የሚለውን ካሰብኩ በኋላ ለዚህ ተሳትፎ ነው የመጣሁት እና ስመጣም ደግሞ አንዳንድ በአቅሜ የቻልኩትን ያህል የሜዲካል ሰፕላይስ አስረክቤያለሁ ማለት ነው። እና እኔም ከምኖርበት ከኦስሎ የኢትዮጵያን ማህበር ውስጥ እየሰራን ነው። ሌሎችም ደግሞ ኔክስት ዊክ ይገባሉ ማለት ነው። ከእነሱ ጋርም ደግሞ እዚህ ሆነን የተለያዩ ስራዎች እንሰራለን ማለት ነው። ጥቅሙ በጣም ትልቅ ነው። ሀገራችን ላይ የተፈጠረውን ኢሜጅ ለማስተካከል በጣም ይረዳል።
በመላው ዓለም የምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች የወደ አገር ቤት ንግባ ጥሪን እንድትቀላቀሉ እንጋብዛለን ይላል ጠቅላይ ሚኒስትር አብይ አህመድ ከአራት ሳምንታት በፊት ያቀረቡት ጥሪ። 1 ሚሊዮን ሰዎች በሀገር ቤት በተሳስ 29/2014 በማለትም ያከላል በማህበራዊ ትስስር ገጻቸው የሰፈረው ጥሪ። ሰሞኑን በስልክ ያነጋገርኳቸው የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም የኢትዮጵያውያኑ ወደ አገራቸው መምጣት የሀገሪቱን ትክክለኛ ገጽታ ለማሳየት ጭምር ያለመ መሆኑን አብራርተዋል።
አሁንም ደግሞ ባለንበት ወቅት በተለይ ደግሞ ሀገር በጣም ብዙ ጫና በሚደረግባት በተለይ በመዳንት ምዕራባውያን ሀገራት ውጡ ከሀገር እያሉ ትውልድ ኢትዮጵያውያን የሚነሱ ሀገር ዜጎች የሚሆኑንም በማሸማቀቅ ላይ በሚገኙበት ሰዓት አብዛኞቹም እንደምናያቸው በሄዱበትም ሰላም ያለ ቦታ እንጥለን ነው የምንሄደው ያለ ነው እያሉ ሪፖርቶችም እየመጡ ነው እና በእንደዚህ አይነት ጫና ወቅት ላይ የበለጠ ተጽዕኖ ሊያሳርፉ የሚችሉም ውጭ ያሉት አጋሮቻችንና ኢትዮጵያውያኖች ናቸው። ስለዚህ ይህንን ጥሪ መቀበል ማለት አንድ እንዳስተላልፉት ያው እዛ እያደረጉት ያለውን በጣም ጥሩ ስራ የበለጠ ማጎልበት አቅማቸው ከፈቀደ ድረስ እዚህ በመገኘት ከወገኖቻቸው ጋር አንድ ላይ በማሳለፍ ያለውንም ሁኔታ አይተው የበለጠ ደግሞ ለዓለም ማህበረሰቡም ለበሰም ለማስተው ማሳወቅ የሚችሉበትም አግባብ ስለሆነ ነው። ከዚህ በተጨማሪም ደግሞ እዛ ባሉበት ከመምጣታቸውም በፊት የተለያየ አይነት እርዳታዎችንም ሞቢላይዝ አድርገው ሪዞርስም ተጥተው እዚህ ለተጎዱ አካላት ምክንያቱም በዚህ ወቅት በተፈጠረው ችግር በጣም የተጎዱ አካላትም አሉ። ስለዚህ ለነሱም አለኝታነን ለነሱም ጋዥነን ደራሽነን የሚለውንም ስሜት ለመፍጠር ነው።
ዛሬ አዲስ አበባ የገቡትና በቦሌ አውሮፕላን ማረፊያ አነጋገርናቸው ኢትዮጵያውያንና ትውልደ ኢትዮጵያውያንም ጉዟቸው በቃል አቀባዩ ከተጠቀሱት ዓላማዎች ጋር የተያያዘ እንደሆነ ያብራሩት ከዩናይትድ ስቴትስ የመጡት ቅድስት ጥበቡ ሞገስ አንዷ ናቸው።
መጣ ነውም እንግዲህ ዶክተር አብይ በጠራን መሰረት ሀገራችን በዛው ለማየት የጠራንንም እንግዲህ ፕሬዝዳንትህን ማክበር ግድ ነው አክብረን መተናል።
እንግዲህ እናንተ የመጣችሁት አንዳንድ ሀገራት ኢትዮጵያ ውስጥ ያለ የጸጥታ ሁኔታ አስተማማኝ ስላልሆነ ውጡ በሚሉበት ጊዜ ነው። ዜጎቻቸው እንዴት አይዩት?
ደግሞ የወጡትን ሰዎች ሆቴል ይዘን ተከተን የጠፋውን ነገር አስተካክለን መመለስ ግዴታችን የዜግነት ግዴታችን ስለሆነ እሱን ለማድረግ መጥተናል።
እንግዲህ አሁን አንድ ወር አልፎታል ጠቅላይ ሚኒስትሩ ይህንን ጥሪ ካቀረቡ ኢትዮጵያውያን ወደ ሀገራቸው እንዲመጡ ይህን አጋጣሚ የባህሉን አጋጣሚ ተጠቅመው ተነሳሽነቱ ምን ይመስላል? እዛ እርሶ እንደተመረከቱት ዋሽንግተን አካባቢ
ሁሉም ይመጣ ደስ ይለዋል። ግን ምንድነው የስደት ኑሮ እንደልብ አይመችም። ፍቃድ ማግኘት፣ የስራ ሁኔታ እና ብዙ ሰው ነገሮቹን እንትን እያደረገ ልጆቹን በጠባቂ እያደረገ ስራውን በተቻለው በሌላ ዜጋ እንዲሰራ እያደረገ ነው የሚመጣው እንጂ ቀላል አይደለም። ብድግ ብለህ የምትመጣበት ሀገር አይደለም። ብዙ ኃላፊነት፣ ብዙ ሪስፖንሲቢሊቲ ያለበት ሀገር ነው። ግን ሁሉም ሰው የተቻለውን እያደረገ ነው። ከማይችለው በስተቀር የሚችለው በሙሉ እያደረገ ነው። እየወከለም የመጣ አለ። ቤተሰቡን ወክሎ፣ ጓደኞቹን ወክሎ፣ የስራ ባልደረቦቹን ወክሎ የሚመጣ ብዙዋል።
ከዚያው ከዩናይትድ ስቴትስ የመጡት ብርሃኑ ድጋፌም ተመሳሳይ ሀሳብ አንጸባርቀዋል።
አንደኛ የገና በዓል ስለሆነ ከህዝባችን ጋር ከቤተሰባችን ጋር ለማክበር፣ ሁለተኛ መንግስት 1 ሚሊዮን ኢትዮጵያውያን ነው በሚለው ጥሪ ምክንያት፣ ሶስተኛ የሜዲካል ቃዎች ተሰባስበን ለመስጠት፣ አራተኛ አብዛኛው የውጭ ሚዲያዎች ኢትዮጵያ ሴፍ አይደለም የሚሉበት ዘመን እኛ ሴፍ መሆኑን ለማረጋገጥ በራሳችን አውሮፕላን እዚህ መድረሳችን ደስ ስለሚያስብ፣
አሁን በዚህ ሰዓት እንዳሉትም በዚህ ወቅት ማለት ነው ኢትዮጵያን በብዙ ቁጥር ወደ ሀገራቸው መመለሳቸው ምን መልእክት እንዲያስተላልፍ ነው የሚመኙት እርሶ?
እንግዲህ እኔ በበኩሌ በጣም ደስ ያለኝ ነገር የትም ሀገር የሚኖር ኢትዮጵያ ሁሉም ለሀገሩ መቆርቆር ስሜት እንዳለው ለህዝብ መቆርቆር ስሜት እንዳለው ነው። በአጓም የሚደረገው ተጽዕኖ አለ። ወገን ላይ ደረሰውም ችግር አለ። እነዚህ ሁሉ ነገሮች እንግዲህ ለማስተባበር አጭር ጊዜ ነው የተሰጠው። በአጭር ጊዜ ውስጥ ብዙ ሰው የመጣው ብዙ ሰው መምጣት ይፈልጋል፣ ቁጭት አለው፣ መርዳት ይፈልጋል። በጣም በአጭር ጊዜ ውስጥ መደረጉ እና ሁሉ መደረጉ ራሱ በራሱ ትልቅ ትዕይንት ነው። ሜቢ መልእክት ለማስተላለፍ ይፈልግ ይሄንኑ ፕሮግራም ረዘም አድርጎ በአንድ አመት ጊዜ ውስጥ ቢደረግ በጣም መምጣት ያልቻሉ በአጭር ጊዜ ብዙ ሰዎች ሊመጡ ይችላሉ። ምክንያቱም ከስራ ረፍት መውሰድ ያለበት ሰው አለ፣ ቤተሰብ፣ ልጆች፣ ብዙ ነገር ስላለ በአንድ ጊዜ በአንድ ወር ብቻ የሚደረገው ነገር ደስ ይላል። አቀባበሉም ትልቅ ነገር ነው። ግን ለአንድ አመት ቢደረግ የተሻለ ኢምፓክት ይኖረው ይመስለኛል።
በዚሁ ከዩናይትድ ስቴትስ በመጣ በረራ ዛሬ አዲስ አበባ የገቡ ሌሎች ኢትዮጵያውያንና ትውልደ ኢትዮጵያውያንም ሐሳባቸውን ለአሜሪካ ድምጽ አካፍለዋል።
ስሜ ሰይፉ ገብረ ኢየሱስ ኃይል ይባላለሁ። የምኖረው ቨርጂኒያ ውስጥ ነው። ወደ 20 አመት አካባቢ አሜሪካ ኖር ያለሁኝ። ወደዚህ የመጣሁበት ምክንያት ዛሬ አገራችን ባለችበት ሁኔታ ዶክተር አብይ ባደረጉት ጥሪ መሰረት እኛም የዛ ድርሻ ተካፋይ ለመሆን በሚል አንድ ሶስት ጓደኛሞች ተነጋግረን በዛ ነው ወደዚህ አካባቢ የመጣሁት። ጥሪውን የተቀበልንበት ዋናውበት ጉዳይ ያው አገሪቱ ዛሬ ያለችበት የጦርነት ጉዳይ ይታወቃል እና ብዙ ወገኖቻችን ከመኖሪያቸው ተፈናቅለዋል። እነዛ ወገኖቻችንን ለማቋቋም በሚደረገው የህዝቡ ተሳትፎ እኛም በዛው ለመሳተፍ ብለን የመጣ ነው።
ምን ተግባራትን ልታከናውኑ አስባችኋል? በቆይታችሁ እርሶ ለምሳሌ በሚቆዩባቸው ቀናት ምን ማሳካት ይፈልጋሉ?
አሁን በመጀመሪያ ከጓደኛዬ ጋር ነው ኮንትሪቢዩት ያደረግነው ገንዘብ ነበር። እሱን አሁን ጓደኛዬ እዛ አስረክቧል። ጓደኞቻችን ተሰብስበን የመጣ ነው።
ከስንት ጓደኞቻችሁ የተሰበሰበ ገንዘብ ነው ያመጣችሁ?
አምስት ነን። ከአምስት ጓደኛሞች የተሰበሰበ እና አሁን በሚደረጉት ተሳትፎዎች እኛም በየቦታው በሚደረገው ነገር እየተገኘን ደግሞ ያለችንን ቀሪ ነገር ለማካፈል
ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያንና ትውልደ ኢትዮጵያውያን ባስተላለፉት የእንኳን ደህና መጣችሁ መልእክት እየተደረገ ነው ያሉትን አስተዋጽኦ አሞካሽተዋል። በመላው ዓለም የሚገኙ ኢትዮጵያውያን ዳያስፖራዎች ሀገራችን ሰው በፈለገችበት ጊዜ የቁርጥ ቀን ልጆች መሆናቸውን አስመስክረዋል ነው ያሉት። ዳያስፖራ ወገኖቻችን ለኢትዮጵያ ብቁ ዲፕሎማት ሆነው ሀገራቸውን አስከብረዋል በማለትም አክለዋል። በውጭ የሚኖሩ ኢትዮጵያውያንን አቅም ከመጠቀም አንጻር የሌሎች ሀገራትን ተሞክሮ መቅሰም አስፈላጊ መሆኑንም ነው ጠቅላይ ሚኒስትሩ ያመለከቱት። ብዙ የዓለም ሀገሮች ከዳያስፖራ ወገኖቻቸው ጋር የፈጠሩት ጠንካራ ትስስር ሀገራቸውን በፖለቲካ፣ በኢኮኖሚ፣ በዲፕሎማሲና በማህበራዊ መስክ ለማሳደግ ጠቅሟቸዋል ብለዋል። ወደ ሀገራቸው እየመጡ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በሰሜን ኢትዮጵያው ጦርነት የተጎዱ አካባቢዎችን ጨምሮ የተለያዩ ስፍራዎችን እንዲጎበኙ መርሃ ግብሮች መዘጋጀታቸውን የፌደራልና የክልል መንግስታት አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርንና ኬኔዲን ለዘገባው። ወደ ተከታዩ ዘገባ እናልፋለን።
ኢትዮጵያ ውስጥ እጅግ በርካታ ቁጥር ያላቸው በሕክምና ሙያ ሰልጥነው ያለ ስራ የተቀመጡ እንዳሉ በተለያዩ ጊዜዎች ሲዘገቡ ቆይተዋል። በአሜሪካ ድምጽም እንዲሁ ከተለያዩ አካባቢዎች ዘገባዎችን አሰምተናል። አሁን የጤና ጥበቃ ሚኒስቴር በሚቀጥሉት 3 ዓመት 6000 ከ6000 በላይ እነዚህን ምሩቃን ሐኪሞች ወደ ስራ ለማስገባት አቅዷል። ከመደበኛው የመንግስት ቅጥር ውጪ ከተለያዩ የአጋር ከሆኑ ድርጅቶች ምር ካገኘሁት ድጋፍ ነው ይህንን ማከናውነው ብሏል። ፀሐይ ዳምጠው ተጨማሪ አላት።
በኢትዮጵያ በተለያዩ አካባቢዎች ተመራቂ ሐኪሞች ከስራ ውጪ ሆኖ የሚከርሙበት ሁኔታ ሰፊ እንደሆነ ይነገራል። ላብነትም በአማራ ክልል ከ500 በላይ ሐኪሞች ተመርቀው ከስራ ውጪ ሆነው ተቃውሞ ሲያሰሙ እንደነበር የቅርብ ጊዜ ትውስታ ነው። አሁን በሀገር አቀፍ ደረጃ የጤና ሚኒስቴር ሐኪሞቹን ወደ ስራ ለማስገባት እየሰራ መሆኑን ጠቅሟል። ሐኪሞቹን ወደ ስራ ለማስገባት ከመሰራው ስራ ጎን ለጎን ህብረተሰቡ ጥራት ያለው የሕክምና አገልግሎት እንዲያገኝ ሁሉም ኃላፊነቱን መወጣት አለበት ሲሉ የጤና ሚኒስቴር ዶክተር ሊያ ታደሰ ተናግረዋል።
እንግዲህ ይሄንን ፕሮጀክት ዛሬ ላውንች ስናደርግ ሁሉም የራሱ ኮሚትመንት አለው። እንግዲህ ቀጥሮ ወደ ስራ ማስተባበር ብቻ ሳይሆን ቅድም እንዳስቀመጥነው በትራንስፎርሜሽን እቅዳችን ላይ ትልቁ ነገር ብቃት ያለው፣ ተነሳሽነት ያለው፣ ርህራሄ ያለው አገልግሎትን ለህዝባችን ጥራት ያለው፣ ፍትሃዊነት ያለው አገልግሎትን ለህዝባችን ተደራሽ ማድረግ የሚችል የሰው ኃይል ማስተማራት ነው ትልቁ እቅድ። ስለዚህ ቅጥርን የማከናወን ብቻም ሳይሆን በዚህ መልኩ አገልግሎቱን ጥራት አብሮ የሚያሳድግ በስቀመጥነው ራዕይ መሰረት አብሮ የሚሄድ ድጋፍ የማድረግ ነው። ከዚህ ጎን ለጎን እንግዲህ በዚህ ፕሮጀክት ውስጥም አስፈላጊ ስልጠናዎችን የማድረግ ተገልጋይ ተኮር የሆኑ አገልግሎቶችን መስጠት እንዲችሉ በተለያዩ ዘርፎች ትልቅ ትኩረት ብንሰጣቸው የእናቶች፣ የህፃናት፣ የስነ ተዋልዶ ጤና፣ ሌሎችም በአሁኑ ሰዓት ደግሞ በተለያየ ግጭት ውስጥ እንደምንገኝ በዛ ውስጥ ቶሎ መልሶ በማቋቋም ሂደት ውስጥም የሚመደቡም ይኖራሉ። ስለዚህ ያንን ሂደት ደግሞ ስልጠናዎችን በመስጠት የተለያዩ ድጋፎችንም ለማድረግ የሴንተር ፎር ኢንተርናሽናል ሪፕሮዳክቲቭ ሄልዝ ትሬኒንግም በዚሁ ድጋፍ ስለሚያደርግ በዚህም ጉዳይ እንግዲህ ብዙ ውይይት እንደተደረገበት አምናለሁ። እጅግ አድርጌ ለማመስገን ወዳለሁ።
ከቅርብ ጊዜ ወዲህ በሀገር አቀፍ ደረጃ በመባል ሁኔታ በባጀት እጥረት ብዙ የሰለጠነ የሰው ኃይል ከስራ ውጪ ሆኖ ቆይቷል ያሉት ዶክተር ሊያ አሁን ለሚቀጥሉት 3 ዓመታት የተያዘው ይህ ፕሮጀክት ለተመራቂ ሐኪሞች ትልቅ የስራ እድል ነው ሲሉ ተናግረዋል።
ይሄ ፕሮጀክት እንግዲህ በጣም በጣም ትልቅ ውጤት ነው ብዬ አምናለሁ። ምክንያቱም በርካታ ሐኪሞች በዚህ ሰዓት ተመርቀው እንግዲህ ከብዙ ኢንቨስትመንት በኋላ ነው ሐኪሞቻችን የሚመረቁት። እንደምታውቁት ብዙ መዋለ ንዋይ ፈሶ ነው በየዩኒቨርሲቲዎቻችን፣ እነሱም ብዙ ጊዜያቸውን አቃጥለው ነው። ከዛ በኋላ ስራ ውስጥ ገብተው አለማገልገል ማለት ትልቅ ለእነሱም ፍራስትሬሽን፣ ለሁላችንም ትልቅ ፍራስትሬሽን የነበረ አጀንዳ ነው የሆነ አጀንዳ ነው። በጋራ ይሄን ለመፍታት መቻል ትልቅ መርታ ስለሆነ ሁላችንንም እንግዲህ አዳዲስ ምሩቃን ሐኪሞችም እንግዲህ እዚህ ባይኖሩም ብዙዎቹ በተለያየ መንገድ የሚከታተሉ ይኖራሉ። እነሱንም ለዚህ ፕሮጀክት በዛሬው ዕለት በዚህ መልኩ በይፋ መጀመሩን እንኳን ደስ አላችሁ ለማለት እወዳለሁ። ሁላችንንም እንኳን ደስ አለን።
ኢትዮጵያ በሕክምና ዘርፍ የሰለጠነ የሰው ኃይል እጥረት ያላት ሀገር ብትሆንም በገንዘብ እጥረት ሳቢያ በብዙ ባጀት ብዙ ዓመት በትምህርት ላይ ያሳለፉ ተመራቂ ሐኪሞች ከስራ ውጪ ለመሆን ተገደዋል ያሉት ደግሞ በጤና ሚኒስቴር የሰው ሀብት ዳይሬክተር ናቸው። የሰው ሀብት ዳይሬክተሩ አቶ ሀብታሙ ደምሴ አሁን ይፋ የተደረገው ፕሮጀክት በፈረንጆቹ አቆጣጠር በ2022 ከ2800 በላይ ሐኪሞችን ወደ ስራ የሚያስገባ ነው ብለዋል።
ማህበረሰባችን ብዙ የጤና ባለሙያዎችን የሚፈልግ እንደሆነ ጥናቶች ያሳያሉ። የዓለም ጤና ድርጅት ስታንዳርድ እንደሚያሳየው የጤና ባለሙያዎች የሐኪም ከህዝብ ጥምረታ ያለው ገና 1/4 ላይ ነው ያለነው። ብዙ መስራት ይጠበቅብናል ማለት ነው። እያሰለጠንን ነው፣ ለውጦች አሉ። አሁንም ግን ብዙ ማሰልጠን ይጠበቅብናል። ያንን ወን ስናረግ በሌላ መልኩ ደግሞ ባለሙያዎችን ወደ ኢንዱስትሪ ወደ ጤና ተቋማት አስተማርቶ አገልግሎት እንዲሰጡና ህዝቡም ከነሱ እንዲጠቀም ከማድረግ አንፃር በአንድ አሰራር ብቻ በመንግስት ቅጥር ሁሉን ነገር መፍታት አስቸጋሪ ስለሚሆን ያንን አውዱን ለማስፋት አንፃር የቅጥር አማራጮችን እያሰፋን እያጠናን ያለንበት ሁኔታ አሉ። ብዙ አማራጮች ተጠንተው ፍጻሜ አካባቢ ላይ ያሉ ዶክመንቶች አሉ። ይሄ እንግዲህ ዛሬ ኦፊሻሊ ላውንች ያደረግነው አንዱ የቅጥር አማራጭ ነው ማለት ነው። ይሄ የቅጥር አማራጭ የልማት አጋር ድርጅቶቻችን እንዲሁም የፌደራል መንግስት እና የጤና ሚኒስቴር በጋራ መሆን ከክልል ጤና ቢሮዎች ጋር በጋራ ወጪ ሐኪሞችን ለሶስት አመት ፕሮጀክት ቀጥረን ወደ ስራ የምናስገባበት ነው። እንግዲህ የሚቀጠሩ ሐኪሞች ከዚህ በፊት ተመርቀው ስራ ያላገኙ ስራ ፈት ሆነው ለጊዜው ስራ በማጣት በተለያዩ ነገሮች ላይ ተሰማርተው ያሉትን እነሱን በመልቀም ሞቢላይዝ በማድረግ ወደ ጤና ተቋማት እናስተማራበት አይነት ፕሮጀክት ነው። ይሄ ፕሮጀክት ለቀጣይ 3 አመት የሚቀጥል ነው የሚሆነው። በቀጣይ 3 አመት ውስጥም አንድም ያልተቀጠሩና ስራ ያጡትን ወስዶ የሚቀጥር አይነት ፕሮጀክት ነው። በሌላ መንገድ ደግሞ በቀጣይም የሚቀጠሩትንም እንደ አንድ የስራ እድል አማራጭ ስለሆነ ያንንም እየጋበዘ እየተቀበለ እየቀጠረ የሚሄድ አይነት የፕሮጀክት ፍልስፍና ያለው ፕሮጀክት ነው።
አቶ ሀብታሙ አክለው ይህ ፕሮጀክት ለሶስት አመታት ይቆያል እናም የክልል መስተዳደሮችና የፌደራል መንግስት በጋራ ስራውን ያስቀጥላሉ ሲሉ ተናግረዋል።
ፕሮጀክቱ ይሄ አሁን ዛሬ ላውንች ያደረግነው ፕሮጀክት የሶስት አመት ፕሮጀክት ነው። እንግዲህ የመጀመሪያው በፕሮጀክት አመት ላይ ወደ 2898 ሐኪሞችን እንቀጥራለን ብለን ኦሬዲ ለዚህ በጀቱም ከልማት አጋር ድርጅቶችና እንዲሁም ከመንግስት ማች ተደርጎ በጋራ ጸድቆልናል። ይሄ በቀጣይ ሳምንታት ውስጥ ወደ ተግባር ነው የሚገባው። በክልል ደረጃ ደግሞ የነዚህን ሐኪሞች አስፈላጊውን ህጋዊ ጥቅማ ጥቅም የመስራት ስራ ነው የሚሰሩት። በዚህ አመት 2898 እንዳልኩት ይሄንን እናስተማራለን። በቀጣይ 3 አመት ውስጥ ግን ከ6156 ሐኪሞች በላይ ወደ ይሄንን አመት ጨምሮ ወደ ስራ ለማስገባት በዚህ ፕሮጀክት አቅደን ይዘናል። እንግዲህ ፕሮጀክቱ ላይ ሞቢላይዝ የምናደርገው በጀት ገንዘብ ነው የሚወስነው። ከዚህ በላይም ልንሄድ እንችላለን ማለት ነው በቀጣይ አመታት በምንሰራቸው ስራ። ይሄ እንግዲህ አንዱ አማራጭ ነው። ከዚህ ውጪ ኖርማል የመንግስት ቅጥር ሂደት ክልሎች የሚያደርጉት፣ ጤና ተቋማት የሚያደርጉት፣ መንግስት የሚያደርገው ይቀጥላል።
አዲሱ ለተመራቂ ሐኪሞች አማራጭ የስራ እድል ከመንግስት መደበኛ ቅጥር ጋር አይገናኝም ያሉት አቶ ሀብታሙ በየአመቱና እንደ አስፈላጊነቱ መንግስት በየጊዜው የሚያከናውነው የሐኪሞች ቅጥር በመደበኛው የሚቀጥል ይሆናል ሲሉም ጨምረው ገልጸዋል። ከዚህ ቀደም የኢትዮጵያ ሐኪሞች የቅጥር ሁኔታ ላይ ያላቸው ቅሬታ ላይ ያሰሙትን ተቃውሞን በተመለከተ መዘገባችን ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ተከታዩ ዘገባ ወደ ባህር ዳር ይወስደናል። ህወሓት ተቆጣጥሮ በነበረባቸው የአማራ ክልል አካባቢዎች ብዙ ቁጥር ያላቸው የፍትህ ተቋማትና መዛግብት መጥፋታቸውን የክልሉ ጠቅላይ ፍርድ ቤት አስታውቋል። በሂደት ላይ የነበሩ ወይም ጉዳያቸው የተጠናቀቀ ሰነዶች ወይ ጠፍተዋል ወይ ወድመዋል። በጠቅላይ ፍርድ ቤቱ መመሪያ መሰረት እነዚህ ጉዳዮች ለመሆኑ እንዴት ይያዛሉ? ወደፊት ተመሳሳይ ችግር ውስጥ ከነበሩ ከሌሎች ሀገሮች ልምድ እንካፈላለን ብሏል ጠቅላይ ፍርድ ቤቱ። አስቴር ምስጋናው።
አማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አብዬ ካሳሁን ዛሬ በሰጡት መግለጫ የትግራይ ወራሪ ኃይል ብለው የጠሩት ኃይል በአማራ ክልል ተቆጣጥሯቸው በነበሩ 8 ዞኖች 61 ፍርድ ቤቶችን ሙሉ በሙሉ ማውደሙን ገልጸዋል። በዚህም ከ140 ሚሊዮን ብር በላይ የሚገመት ንብረት ወድሟል ብለዋል። በፍርድ ቤቱ ሲታዩ የነበሩ የፍትሐ ብሔርና የወንጀል መዛግብት መጥፋታቸውን የገለጹት ፕሬዝዳንቱ የተለያዩ ዘዴዎችን በመጠቀም ሰነዶችን የማፈላለግ ስራ እየተሰራ መሆኑን ገልጸዋል። ከዚህ በተጨማሪ ተመሳሳይ ችግር አጋጥሟቸው ከነበሩ ሀገሮች ተሞክሮ ለመውሰድ እቅድ እንደተያዘ አመልክተዋል።
የውድመቱ ደረጃ አንጻራዊ ከዚያ እነዚህ ይለያያል። አሁን ለጊዜው እኛ ያሰብነው እነዚህን የፈራረሱትን ጠጋግኖ ስራ ማስጀመር ይገባል። ፍርድ ቤቶች ሁላችሁም እንደምታውቁት የተወሰነ የመሻሻል ቴክኖሎጂ ጋር የመተዋወቅ ቴክኖሎጂን የመተግበር ስራ ውስጥ ገብተው ነበረ። ይህን ነው ወደኋላ ሊመልስ የሚችለው። ዞሮ ዞሮ ግን ከዛ በፊት ዛፍ ስርም ቁጭ ብሎ ዳኝነት ሲሰጥ እንደነበረ በታሪክ የምናውቀው ነው። ምንም ይሁን ምን ሰው እንዳይቸገር፣ በዚህ መነሻነት ደግሞ ወንጀል አድራጊዎችም ሆነ ሌላ ፍትህ ፈላጊውም እንዳይቸገር፣ ወንጀል አድራጊዎችም እንደፈለጉ እንዳይሆኑ የሚያስችል ስራ ፍርድ ቤቶች መጀመር አለባቸው የሚል ስምምነት ላይ ተደርሷል። ችግር ውስጥም ሆነን ማለት ነው። በሂደት የማሟላቱ ነገር ደረጃ በደረጃ የሚሰራ ነው። የተለያዩ አካላትንም ሚና የሚፈልግ ነው። ምን ያህሉ ወድሟል፣ ምን ያህሉ አለ፣ ተገኝቷል። ይሄን የወደመውን በምን መንገድ ልናካክስ እንችላለን የሚለውን አማራጭ በሂደት ጥናት ላይ ተመስርተን መፍትሄ ያፈላልግነ የምንሄድ ይሆናል። አንዳንዶቹ በግለሰቦች እጅም ሊገኙ ይችላሉ። አንዳንዶቹ በተለይ በኮምፒውተር ውስጥ የገቡትን ባካፕ ተደርጎ የተያዙም ሊኖሩ እንደሚችሉ ማሳያዎች አሉ። በተለያየ አግባብ ሰነዶቹ የሚገኙበትን የተቻለውን ሁሉ እርቀት ሄደን መልሶ ለማደራጀት ይሞከራል የጠፉት ከተለዩ በኋላ። ይህ ሁሉ ተደርጎ የማይቻል ከሆነስ ምን ይደረጋል የሚለውን ደግሞ የሌሎች እንደዚህ አይነት ችግር የገጠማቸው ሀገሮችም የተከተሉትን መንገድ በማጥናት መፍትሄ በጋራ ያፈላልግን ምን ሄድ ወደፊት ሰፊ ስራችን ነው የሚሆነው።
በክልሉ ለወራት የፍትህ አገልግሎት ተቋርጦ በነበረባቸው አካባቢዎች ጦርነት ሲካሄድባቸው በነበሩ አካባቢዎች ጭምር እንደገና መጀመሩን ፕሬዝዳንቱ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። በሩሲያና በምዕራቡ ዓለም መካከል ያለው መካረር እየባሰበት መሄዱ ይታያል። ሩሲያ ዩክሬን ድንበር ላይ ያከማቸችውን ጦሯን እንድታርቅ ምዕራቡ እየገፋፋ ነው። ሩሲያ ደግሞ ለደህንነቴ ከምዕራቡ መተማመን ያፈልጋለሁ ትላለች። ከኔቶ ከሰሜን አትላንቲክ የጦር ትብብር ድርጅት ትናንት በአንድ ወር ውስጥ ለሁለተኛ ጊዜ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለሩሲያው አቻቸው ቭላዲሚር ፑቲን ደውለው ተወያይተዋል። የዋይት ሃውስ ሪፖርተራችን አኒታ ፓወር ያጠናቀረችው ዘገባ አለ፣ ሀብታሙ ስዩም ያቀርበዋል።
ከወር ባነሰ ጊዜ ለሁለተኛ ጊዜ ፕሬዚደንት ባይደን የሩሲያው አቻቸው ቭላዲሚር ፑቲንን በቀጥታ አነጋግረዋል። 50 ደቂቃ በፈጀው ንግግር ወቅት ባይደን ሩሲያ ከጎረቤት ሀገር ዩክሬን ጋር የገባችውን ውጥረት እንድታረግብ መጠየቃቸው ተሰምቷል። የሆኑ ንግግር በአስር ሺዎች የሚቆጠሩ የሩሲያ ወታደሮች ወደ ዩክሬን ድንበር የመጠጋታቸው ዜና ከተሰማ በኋላ የተከተለ ነው። ይህን የሚያሳይ ተንቀሳቃሽ ምስል በሩሲያ መከላከያ ሚኒስቴር በኩል ተለቋል። የባይደን አስተዳደር ባለስልጣናት ሁለቱ መሪዎች ከረር ያለ ፍሬያማ ውይይት ማድረጋቸውን አስተውቀዋል። አንድ ከፍተኛ ባለስልጣን ግን ፑቲን ያላቸውን ፍላጎት በተመለከተ ይፋ ያደረጉት ነገር እንደሌለ ተናግረዋል። የሁለቱ ሀገራት ባለስልጣናት በጥር ወር መጀመሪያ ቀናት ሁለቱ መሪዎች በሌሉበት እንደሚገናኙ ይጠበቃል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ረቡዕ ዕለት በትዊተር ገጻቸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የሩሲያን ወረራ ለመመከት የሚያስችል ድጋፍ ሀገራቸው ለዩክሬን እንደምታደርግ ገልጸዋል ሲሉ ጽፈዋል። በታህሳስ ወር መጀመሪያ የዩክሬን ፕሬዚደንት በግንባር የሚገኙ ወታደሮቻቸውን ከጎበኙ በኋላ ዝግጁ መሆናቸውን አስታውቀዋል። ተንታኞች ሩሲያ ዩክሬንን ትወራለች የሚለው ቢያጠራጥራቸውም በአስር ሺህ የሚቆጠሩ ለፍልሚያ ዝግጅ የሆኑ ወታደሮች በአጋጣሚ ወይንም ሆን ብለው ጦርነት ሊጭሩ እንደሚችሉ ስጋት አላቸው። ዊል ፓሜራንዝ ዌልሰን ማዕከል የተባለ የትምህርትና የጥናት ማዕከል ውስጥ ባልደረባ ናቸው። ፑቲን እየፎከሩ ከሆነ እንግዲያውስ ይሄ ፎከራ በጣም አደገኛ ነው። በተለይም ለፑቲን አደጋ ሊመዝ ይችላል። ከመቶ ሺህ የሚልቁት ወታደሮች ለጦርነት ዝግጁ መሆናቸውን፣ ነገር ግን ትዕዛዝ ካልተሰጠ በቀር በራሳቸው እርምጃ እንዳይወስዱ እርግጠኛ መሆን አለባቸው። ሁኔታው ለሁለቱም ወገኖች በእጅጉ አደገኛ እንደሆነ አስባለሁ ያሉት ዋይት ሃውስ ሩሲያ ዩክሬንን የምትወር ከሆነ የኢኮኖሚ ማዕቀብና ለዩክሬን የመከላከያ ድጋፍ መጨመርን የሚያካትት ከረር ያለ ውጤት እንደሚያስከትል አስጠንቅቋል። አንዳንድ ተንታኞች ግን ፑቲን ትኩረትና የሀገር ውስጥ ድጋፍ ለማግኘት የፈጸሙት ድርጊት ነው ባይ ናቸው። ሊዮን አረን አንዱ ናቸው። ፑቲን በተሳካ ሁኔታ የአንገብጋቢነት ድባብ ፈጥረዋል። አጥናችሁት ከሆነ ቋንቋቸው ተመሳሳይ ነው ማለት ይቻላል። ጦርነት እንደሚከፍቱ፣ ዩክሬንን እንደሚወሩ ይናገራሉ። ዋይት ሃውስም ትኩረት ሰጥቶታል። እኔ ግን ትኩረት አልሰጠውም ነበረ። ምክንያቱም ከዚህ በፊት እንደተናገርኩት እንደጻፍኩትም በዚህ ሰዓት ፑቲን ዩክሬንን አይወሩም። ለሀገር ቤት ታዳሚያቸው እየተጫወቱ ነው። እያደረጉት ያሉት ሁሉ የጨዋታው አካል ነው። እስከ ጎርጎሳያኑ 2024 ዓመተ ምህረት ድረስ ጨዋታው የሚቀጥል ይመስለኛል ነው ያሉት።
Is a part of the game that Putin is playing and I think will continue to play at least until his elections in 2024.
ቀጣዩ የዩናይትድ ስቴትስ እና የሩሲያ የሁለትዮሽ ንግግር በጎርጎሳያኑ ጥር 10 2022 በጄኔቫ ከተማ ይደረጋል። እስከዚያው ድረስ በዩክሬን ግንባር በኩል ሰላም ሆኖ ይቆይ ይሁን።
አመሰግናለሁ አኒታ ፓውልንና ሀብታሙ ስዩምን። የተከበራችሁ አድማጮች የዜናውና የትንታኔው መስሌት ክፍለ ጊዜ ተጠናቀቀ። እስከ 4 ሰዓት አብረናችሁን ቆያለን። አብራችሁን ሁኑ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ44 ደቂቃ ነው። በስቱዲዮአችን ሰዓት ከአዲሱ ዓመት ወደ 2 ሰዓት ከ46 ደቂቃ አካባቢ ራቅ ብለን እንገኛለን። ወደ ተከታዩ ዝግጅት ከመላፋችን በፊት አንድ አጥራጥር ያሉ መረጃዎችን ላካፍላችሁ። በየጣልቃው ወደ ኋላ መለሳለሁኝ። ከኢትዮጵያ ሚቲዮሮሎጂ ኤጀንሲ ባገኘሁት ትንበያ መሰረት ነገ አዲስ አበባ ላይ ዝቅተኛው 10 ዲግሪ ሴልሺየስ ወይም 50 ዲግሪ ፈረንሃይት ነው። ከፍተኛው 24 ዲግሪ ሴልሺየስ ወይም 75 ዲግሪ ፈረንሃይት ነው። ከምስሉ እንደምረዳው ብዙም እርጥበት የለውም፣ ፀሐያማ ትሆናለች። በሌሎችም አካባቢዎች ያለውን ሁኔታ ከኢትዮሜት.gov.et ገብታችሁ እንድታዩ እጋብዛለሁኝ። የኢትዮጵያ ብሔራዊ ባንክ ያወጣው ምንዛሪ አንዳንድ ዋና ዋና የዓለም ምንዛሪዎችን ይዟል። አልፎ አልፎ አንዳንዶቹን እነካነካ ላድርጋቸው ላስታውሳቸው። የአንድ የዩናይትድ ስቴትስ ዶላር የባንክ መግዣ ዋጋ 49 ብር ከ19 ሳንቲም ነው። የባንክ መሸጫ ዋጋ 50 ብር ከ18 ሳንቲም ነው። ሌሎቹን አንዳንዶቹን ዋና ዋና ምንዛሪዎች የባንክ መግዣ ዋጋዎችን ሄዳችሁ ባንክ ስትመነዝሩ የምታገኙትን ገንዘብ በብር ነው የምናገረው። ባጭሩ የእንግሊዝ ፓውንድ ስተርሊንግ 63 ብር ከ36 ነው። ዩሮ 55 ብር ከ67፣ የካናዳ ዶላር 34 ብር ከ81 ሳንቲም፣ የደቡብ አፍሪካ ራንድ 3 ብር ከ09 ሳንቲም፣ የአውስትራሊያ ዶላር 32 ብር ከ34 ሳንቲም፣ የሳውዲ አረቢያ ሪያል 11 ብር ከ86 ሳንቲም፣ የህንድ ሩፒ 66 ሳንቲም፣ እንዲሁም የኩዌት ዲናር 155 ብር ከ08 ሳንቲም ናቸው። ሌሎች ምንዛሪዎችን እንደዚሁ ወደ ኤንቢኢ ጂኦቪ ኢቲ ገብታችሁ ማግኘት ትችላላችሁ። ትክክለኛውን አድራሻ ዘግየት ብዬ አሳውቃችኋለሁኝ። ግርማ ደገፋና ሲሳይ አሸናፊ በዚህ ዝግጅት ላይ ወይም በዘገባዎቻችን ላይ የምታዩቸው ቪዲዮዎች አቀናባሪዎች ናቸው። እንዲሁም ኤልያስ አስማረ ዝግጅቶቻችንን ከምሽቱ 2 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ተኩል ጋቢና በ19 እና በ25 ሜትር ባንድ እንዲሁም በዚህ ሞገድ ይህን ዝግጅት በምትከታተሉበት የትግርኛ፣ የአፋን ኦሮሞ እና የእና አማርኛ እንድትከታተሉ እንጋብዛለን። ክቡራትና ክቡራን አድማጮች አሁን ወደ ተከታዩ ቅንብር እንለፍ። ሴቶች በ2021 በኢትዮጵያ ለ2021 ለኢትዮጵያውያን ሴቶች ብዙ ምስቅልቅል የበዛበት የፈተናዎች ዓመት እንደሆነ በብዙ ዘገባዎች ላይ ተነስቷል። ከሁሉም ወገን አጣቅሳ ኤደን ገረመው ተከታዩን አሰናድታለች።
ያለፈው የአውሮፓውያኑ አንድ ዓመት ዓለም ኮቪድ-19ን ጨምሮ እጅግ ብዙ የፖለቲካ ሂደቶችን አሳልፋለች። ሴቶችና ህጻናት ኮቪድ-19 ባስከተለው የምጣኔ ሀብት ድቀት፣ በተለያዩ አካባቢዎች በተነሱ የፖለቲካ ሂደቶች ምክንያት ለረሃብ፣ ለእርዛት፣ ለመፈናቀል እንዲሁም መብቶቻቸውን እስከ መገፋት የሚደርሱ መመሪያዎችን እስከ ማስተናገድ ደርሷል። ለዚህ ደግሞ ለአብነት አፍጋኒስታንን፣ ሶሪያና የመንን ማንሳት ይችላል። ወደ ኢትዮጵያ ስንመጣም ሀገሪቱ የአውሮፓውያኑን 2021 ዓመተ ምህረት የተቀበለችው በሰሜን ኢትዮጵያ የተከሰተውና እስካሁን ድረስ የዘለቀው ግጭት በጀመረ በሳምንታት ጊዜ ውስጥ ነበር። የመጀመሪያዎቹ የጦርነቱ ወራት ትግራይ ክልል ውስጥ ከፍተኛ የሆነ መፈናቀልና አለመረጋጋትን የፈጠሩ ሲሆኑ በኤርትራ የመከላከያ ኃይሎችና በአንዳንድ የኢትዮጵያ መከላከያ ሰራዊት አባላት እንዲሁም በአማራ ፋኖ ሴቶች ላይ ከፍተኛ የሆነ ጾታዊ ጥቃትና የመደፈር ጉዳት እንደደረሰባቸው በተለያዩ ጊዜያት የወጡ የአምነስቲ ኢንተርናሽናልና የተባበሩት መንግስታት ሪፖርቶች ያሳያሉ። በዚህ መሰረትም አምነስቲ ኢንተርናሽናል ያወጣው ሪፖርት ከካቲት 2021 እስከ ሚያዝያ 2021 አመተምህረት ድረስ 1288 ሴቶች ጾታ ተኮር ጥቃቶች ትግራይ ውስጥ እንደተፈጸመባቸውና በአዲግራት ሆስፒታልም 376 ሴቶች ያስገድዶ መድፈር ጥቃት ደርሶባቸው እንደተመዘገቡ ሪፖርት አድርጓል። ይሁንና ይሄ አሃዝ ወደ ሆስፒታል የመጡትን ብቻ እንደሚያመላክትም በመግለጽ ቁጥሩ ሊጨምር እንደሚችልም ጠቁሟል። አምነስቲ ኢንተርናሽናል በሪፖርቱ አስገድዶ መደፈሮች በተደጋጋሚ በአንድ ቦታ ተይዘው ጥቃት ሲደርስባቸው የነበሩ ሴቶችን ማነጋገሩንም አስታውቋል። የአሜሪካ ድምጽ በዚህ ወቅት ካነጋገራቸው የጥቃት ሰለባዎች መካከል ባለትዳር የሆነችው ይህች ሴት ያጋጠማትን እንዲህ ስትል ተናግራ ነበር።
ናቴ ደአ በጥር ዕለት ሀደ ብግ አክተወርሱ ማለት ነው አዲግራት ዙሪያ ቀርሰበርም
ይባል ቦታ ዛላምበሳ መስመር ላይ መንገድ ላይ ያዙኝ። 15 ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸው። በምን አይነት ሁኔታ እንዳሉ አላውቅም። ጥር አንድ ከጧቱ 3 ሰዓት ላይ ይዘውኝ ድሮ 20ኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር 7 ቀን ይለቀቁኝ። አንዱ ግደላት ሲል ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ
ስትል ነበር የደረሰባትን የተናገረችው። በዛ ወቅት ድንበር ተሻግረው ከ60,000 በላይ የሚሆኑ ስደተኞች ወደ ሱዳን ሐምዳይት፣ ኡምራቅባና ሌሎች የስደተኛ መጠለያ ጣቢያዎች ይሸሹም ሲሆን ይህ ሁኔታም የወላጆችና የልጆች መጠፋፋትን አስከትሏል። ከነዚህ ውስጥ አንዷ ልጇን አጣችው ደግሞ ዛፏ ናት።
ስሜ ዛፋፍ ይባል ዝነብረሉ ቦታ ባዕኸር ስራሕን ትምህርትን
ስሜ ዛፋ ሀፍቱ ነው። የመጣሁት ከባዕከር ትግራይ ቢሆንም የምማረውና የምሰራው ግን ሑመራ ነበር። መደብር ውስጥ ነበር የምሰራው። ኃላፊነቴ እቃ የሚቀመጡበት ቦታ ማስተዳደር ሲሆን በሂሳብ አያያዝና በገንዘብ አስተዳደር ትምህርቴን ለመጨረስ ተቃርቤ ነበር።
በአካውንት ኤል ፋይናንስ
በሴቶች ላይ የሚደርሱ ጥቃቶች ታዲያ በአንድ ወገን ብቻ የተፈጸሙ ወይም በዚህ ብቻ ያበቁ አልነበሩም። የጦርነቱ መልክ እየተቀየረ ሄዶ የህወሓት ኃይሎች መቀሌን ተቆጣጥረው ወደ አማራና አፋር ክልል ከዘለቁ በኋላም ጥቃቶቹ አጥቂ ቀይረው ቀጥለዋል። ዓለም አቀፍ ተንታኞች እንደሚሉት በዚህ የኢትዮጵያና የህወሓት ኃይሎች ጦርነት የሴቶች ሰውነት እንደ ጦርነት መሳሪያ ወይም መጠቀሚያ ሆኗል። የአምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርትም በአማራ ክልል በጋይንት ወረዳ ከነሐሴ 12 እስከ 21 ባሉት ቀናት የህወሓት ኃይሎች አካባቢውን በተቆጣጠሩበት ወቅት 16 ሴቶችን በቡድን አስገድደው መድፈራቸውን ሪፖርት አድርጓል። በአምነስቲ ሪፖርት መሰረትም 71 ሴቶች በህወሓት ኃይሎች መደፈራቸው ከአካባቢው የመንግስት የሴቶችና ህጻናት እንዲሁም ወጣቶች ጉዳይ ቢሮ ማረጋገጡንም አስፍሯል። ካስገድዶ መድፈር በተጨማሪም በሴቶቹ ላይ ዝርፊያም እንደተፈጸመባቸው አስታውቋል። የአማራ ክልል በበኩሉ የህወሓት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች ባደረገው የዳሰሳ ጥናት 147 ሴቶች መደፈራቸውን ማረጋገጡን አስታውቋል። የአሜሪካ ድምጽ ከነዚህ የጥቃት ሰለባዎች መካከል ጥቂቶቹን የገጠማቸውን በተመለከተ አነጋግሮ ነበር። በእድሜያቸው በ50ዎቹ የሆኑት አንዲት እናት የደረሰባቸውን በወቅቱ እንዲያስረድተዋል።
ከተቀመጥኩበትም 3-4 ነው መጡብኝ። ከመጡም አዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሪ ሲል መታለሁ ገላለሁ ሲሉ ያው በቃ አስገድደው ያው ደፈሩኝ። እኔንም ማለት ለ3-4 ጥይቱን እየደገነ ማለት አዛም በኋላ ሴቲቷን ልጅ ሪ ስትል ያኛው ሸፍኖ ወደዛ ይዞብ ሄደ። ልጅን ብዬ ስታገር ያው ጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ። እንዳለ መለጥልጥ ነው ያልኩት። ሁለተኛ ልጅ ሪ ያለበትን ያው ልጅንም መተውታል። ህፃን ነው የ8 ዓመት ልጅ ነው መተውብኛል። እና ምንም አልችልም። ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድ እያየ።
ከዚህ በተጨማሪም በጦርነቱ ምክንያት በአማራ ክልል ውስጥ የተፈናቀሉ እናቶች የተመጣጠነ ምግብና የመድኃኒት አቅርቦት ችግር እንዳለባቸው ገልጸው ነበር። ሀብታም የተሰኘችውና አንድ ልጇን በምግብ እጥረት ማጣቷን እንዲሁም ሌላዋ እየተሰቃየችባት እንደሆነች ለሮይተርስ የገለጸች እናት የደረሰባትን ችግር እንዲህ አስረድታ ነበር።
በቃ እኛ የህፃናት የለንም የትልቅ ነው ምናምን ሲሉ እንደገና አረ ልጄ ልትሞትብኝ ነው በቃ እንደዚህ የምግብ እጥረት ነው ብለውኛል። ሌላ ቦታ መጥቻለሁ ነበር እና እባካቸው የምግብ መርዳት ብሉ ምናምን ስላቸው በእግሯን ሞከሩላት፣ በእጇን ሞከሩ፣ በጭንቅላቷ ማሉ፣ በአፍንጫዋ ማሉ፣ አልተሳካላቸውም። ከዛ በቃ ይቺ ልጅ በምግብ መርዝ ተጎድታለች እና ምንም ማድረግ አይቻልም ብለው ሰጡኝ ሆነ ኪኒና ምናምን ሹሮፕና ኪኒና ሰጡኝ ሰጡኝ ያንን ጀብጭ ልክ በሳምንቱ እሁድ ሞተች።
በጦርነቱ ምክንያት እጅግ ብዙዎች ከሁለቱም ወገን መፈናቀላቸውና መጠፋፋታቸው አይካድም። ብዙ ሴቶችም በጭንቀት በአካላዊና ስነልቦናዊ ችግሮች ውስጥ እያለፉ ይገኛሉ። በኮቪድ-19 ምክንያት የትምህርት ቤቶች መዘጋትን ጨምሮ ቀድሞም ቢሆን በቋፍ የነበረው የሴቶች ሕይወት ከፍተኛ የሆነ ጥቁር ጥላ አጥልቶበታል። የሴታዊት ንቅናቄ መስራችና ዋና አስተባባሪ ዶክተር ሲሂን ተፈራ ባለፉት 20 ዓመታት ከጾታዊ ጥቃት ጋር ሲሰሩ መቆየታቸውን ገልጸው በሰሜን ኢትዮጵያ ብቻ ሳይሆን በመተከልና በኦሮሚያ ክልል የተፈጸሙ ጥቃትና በደሎች አመቱ ለእኩልነት ለካገናነን እንዲሉ ያደረጋቸውና ተስፋ ያስቆረጣቸው ወቅት መሆኑን ይናገራሉ።
ከዚህ እንደዚህ ሳምቻላ ግን ኦነት ባል ሪፖርቶችም ከኔ የበለጠ ታቂያለሽ ትግራይም የተፈጸመው አማራ ክልል የተፈጸመው አፋር ሌሎችም የሚመርሳት የሌለበት ሰሜናዊ አገራችን ላይ አስቆጥ ስናረክ ሌላውንም መርሳት የለብንም። ምክንያቱም ይሄ ዋናው ትልቁ ጦርነት ከመጀመሩ በፊትም መተከልም ተመሳሳይ ነገር ሰምተናል። ሴቶች ሲፈናቀሉ የቦታው ጥቃት ሁሉ ጊዜ መኖር እንዳለበት ሲመስለን ድረስ በየቦታው ሰምተናል። ኦሮሚያ ውስጥም ኦሮሚያስ በጣም በሰፊው ህዝቦች ሲፈናቀሉ፣ ጎዱ ሲገደሉ ጾታዊ ጥቃትም አብሮ የሚያየንበት ሁኔታ ነው ያለው እና ኦልሞስት አሁን ያለው ግጭቶች አንድ ግጭት ብቻ አይደለም የግጭቶች አንድ መለያ እስኪመስል የሴትን ገላ አንድ ጦር ሜዳ የማረግ ሁኔታ ያየንበት ነው እና የእውነት ልብ ይሰብራል። በጣም ያሳዝናል። እንደ ኢትዮጵያዊ በተለይ ጾታዊ ጉዳይ ላይ ሁሉ አመት እንደለፋን ሰዎች ቅስምም ይሰብራል። ለካ በጣም ገና ነው ለእኩልነት።
ዶክተር ሲሂን ጦርነቱ ከዚህ ቀደም የነበሩና የቤት ውስጥ ጥቃቶችና ሌሎች እንቅስቃሴዎችን መሸፈኑንም አልሸሸጉም።
አመቱን ብናይ የሚያሳየን ነገር በዋናው ደረጃ የሚመስልኝ ምንድን ነው ከመጀመሪያውም ቢሆን ኢቨን በለውጥ ሂደቱ ከልባችን አልነበረም ወይ? የሴቶች ተሳትፎ በጣም ጨምሮ የእውነት በዓለም ደረጃ አነጋጋሪ እስኪሆን ድረስ እውቅና ደረጃ ካየ ነው ማለት ነው የሴት ፕሬዚደንት፣ የሴት ሱፕሪም ኮርት ፕሬዚደንት፣ የሉክሰምበርግ ፕሬዚደንት 50% ሚኒስትር ካቢኔ ሴቶች የሆኑበት መሀል ሆና ኢትዮጵያ። ከዛ ደግሞ ይሄ ሁሉ ነገር ደግሞ ሴቶች ላይ ሲደርስ እውነት ከልባችን አልነበረም ወይ? ለጾታ እኩልነት ለሰብአዊ መብትም አትኩሮት የሰጠ ነው የሚለውን ነገር ጥያቄ አስነስቶብናል። እኔ እውነቱን በጣም ጨለምተኛ ሆሳት በኝ እና የሴቶች ሁኔታ በፊት ከነበረው አሁን እንደውም የበለጠ ዝቅ ያለ ነው የሚመስለኝ። ምክንያቱም ወይ ጥቃትን የማይታገስ በህብረተሰብ ውስጥ ኮቪድ ስለመጣና ቤት ስለዋልም ብቻ ጥቃት አይጀምርም። የሚያሳየው በቃ ያለንን ሁኔታ ነው፣ የምንኖርበትን ህይወት ነው። ህጻናት ከትምህርት ቤት ሲውሉ ተጋላጭነታቸው ይበዛል። ግን ጦርነቱ ሌላው ሸፍኖታል የሚለው እስማማበታል ነው።
ከጾታዊ እኩልነት ጋር የሚሰሩ ተቋማት በሚታይ ሁኔታ በዚህ ወቅት እንቅስቃሴ አለማድረጋቸውን በተመለከተም ዶክተር ሲሂን እንዲህ ሲሉ ምላሽ ሰጥተዋል።
ፌር ነው፣ በጣም እየሞከርን እንደሆነ ነው የሚሰማኝ እኔ። ግን ደግሞ ምንም ጠብ የሚል ነገር ካልሰራ መመዘን የምንችለው በሱ ነው። እኛ በግላችን እንደ ሴታዊት መቼስ ያለ የሌለ ሪሶርስን ተጠቅመ ስብሰባዎች፣ ሴሚናሮች አድርገናል። በግላችን ብርድ ልብስ ካምፔን ነበረ፣ ኔዋ የሚባል የሴት ማህበራት ቅንጅት ያዘጋጀው ለሽሬ ላለ ካምፕ እሱን ለመደገፍ ንቅናቄ አድርገናል። ደሴኒ በግሌ ሄጄ ነበረ ካምፖችን ለማየት። ግን ለማገዝም እውነቱን ለመናገር አንዳንዴ ለማገዝም ለመናገርም መሰረታዊ የሆነ ለብሎ ዝግጅት ያስፈልጋል እና አሁን ባለው ሁኔታ በቃ ነገሮች በጣም ድብልቅልቅ ባሉበት እውነት ከባድ ነው፣ ለእኛም ከባድ ነው። ድሬዳዋ ሄደናል። የሴት ማህበራት ላይ በጥሩ ሁኔታ ቅንጅት ለማድረግ ተሞክሯል። ግን አንድ ነገር ስናደርግ ወይ በዛ መንገድ መሄድ ትንሽ ሊከብድ የሚችልበት ጊዜ አለ። ለምሳሌ የሰላም ጥሪ እንደምታውቂው ከሌላ ድርጅቶች ጋር ሆነን 24 ድርጅቶች ሆነን ለአዲስ አመት የሰላም ጥሪ አውጥተን ነበረ። እሱም ማድረግ የቻልነው ነገር ነው። ግን በራሱ የሰላም ጥሪ ለውጥ ያመጣል ወይ ልንል አንችልም። መሞከር ብቻ ነው የምንችለው፣ የሞራል ኃይል ብቻ ስለሆነ ያለን። እንደ ሴታዊት አንድ ስቴትመንት አውጥተን ነበረ፣ ሶሻል ሚዲያ ላይም በጋዜጦች ላይም ካየሽ፣ በተለይ ጾታዊ ጥቃት ሴቶች ላይ ህጻናት ላይ የሚደርሰው የፖለቲካ ፍጆታ መሆን የለበትም በሚል መረጃ አውጥተናል። ግን ዲፌንሲቭ አልሆንና ማስታወስ ያለብኝ አሁን ራይት ነው ብዙ አፔታይት የለም
አንደኛው ሚዲያ በቃ መስማት የሚፈልገው አንድ ወገን ብቻ ነው። አሁን ለምሳሌ ጾታዊ ጥቃት የአሸባሪው ኃይል ያረገው እንድናወግ ሲጠይቁን አዎ እናወግዛለን፣ ነገር ግን በኢትዮጵያ ሰራዊት የተደረገውን ትግራይ ውስጥ የሚደረሰውን እናወግዛለን። እንግዲህ ለሴት ከቆምኩኝ እኔ ለአማራ ሴት ብቻ መቆም አልችልም ወይ ለአፋር ሴት ብቻ መቆም አልችልም። የሁሉም ሴቶች መወጋት የሁሉም ሴቶች መጎዳት ስለሚሰማኝ ማለት ነው። ስለዚህ ይሄንን ለማድረግ ስንሞክር ትንሽ አፔታይቱ የለም። ሚዲያም ካናገሩ በኋላ ወይ ይቆርጡታል ወይ ያስተላልፉትም። እንደሱ ለሶስት ጊዜ አጋጥሞኛል።
የጾታ ጥቃትን የሚታደስና የተለማመደ ዜጋ እየፈራ መሆኑ ከሁሉ በላይ እንደሚያሳስባቸው የተናገሩት ዶክተር ስሂን ተፈራ ጦርነቱ ሲያበቃ ሴቶች ማህበረሰብን በማስታረቁ ላይ ትልቅ ሚና እንደሚኖራቸውና ከዛ በዘለለ ግን የደረሱት ጉዳቶች ከፍተኛ በመሆናቸው እንደ ማህበረሰብ ለደረሱ የስነልቦና ጠባሳዎችና አካላዊ ጉዳቶች ላይ ሰፊ የሆነ ስራ እንደሚጠብቅ የጠቆመ አመስ ነው ሲሉ አጠቃለዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ይሄ አመስ ነው የተጠናቀቀው። እንኳን አለቀ። እንኳን አደረሳችሁ። ራስዎን ይጠብቁ። መልካም አዲስ ዓመት። ጤና ይስጥልኝ። Be forgot for the sake of all anxiety.